ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 10 ቀን 2009 ዓመተ ምህረት ነው። ለወለሰታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና በማስከተልም አምሮ በለጠ የጽንፈኝነት ፖለቲካን በሚመለከት የላኩትን ትንታኔና በመጨረሻም ማንያውራ የነበረ በጥያቄና መልስ መልክ የቀረበውን ክፍል ሁለት አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል።
ለሚቀጥሉት ዓመታት የዓለም የጤና ድርጅትን የሚመራ ግለሰብ የሚመረጠው ግንቦት 14 ቀን 2009 ዓመተ ምህረት ሲሆን ቀኑ እየተቃረበ ሲመጣ ተወዳዳሪ ሆኖ በቀረበው ወያኔው ባለስልጣን በቴድሮስ አድሃኖም ላይ የተለያዩ የዜና ማሰራጫዎች ትችቶችን እያቀረቡ መሆናቸው ታውቋል። የዋሽንግተን ፖስት ጋዜጣ አሙስ ግንቦት 10 ቀን ባወጣው ዘገባ በርካታ የምዕራብ አፍሪካ ሀገሮች ያገራቸው ኢኮኖሚ እንዳይጎዳ በማለት የኢቦላ በሽታ ተስፋፍቶ በርካታ ሰዎች እስኪገደል ድረስ ደብቀው እንዳቆዩት ሁሉ ከ1997 እስከ 2004 ድረስ የጤና ጥበቃ ሚኒስትር የነበረው ቴድሮስ አድሃኖም በአገሪቱ ውስጥ በተለያዩ ወቅቶች ተከስተው የነበረውን የኮሌራ በሽታ ሌላ ሽፋን ስም በመስጠት ሲደብቅ መቆየቱን አጋልጧል። ዘዋይር ኢን የተባለው የድረገጽ ጋዜጣም የወያኔ አገዛዝ ከፍተኛ ገንዘብ በማውጣት ቴድሮስ አድሃኖም እንዲመረጥ ከፍተኛ ዲፕሎማሲያዊ ጥረት ማድረጉንና ግለሰቡም ከ122 ሀገሮች በላይ ሄዶ የምረጡን ቅስቀሳ ያካሄደ መሆኑን ጠቅሶ በቅርቡ የደረሰበት መጋለጥ የመመረጡን እድል አጠራጣሪ አድርጎታል ብሏል። የወያኔው አገዛዝ ከፍተኛ ፍርድ ቤት የአልቃይዳና የአልሸባብ አባል ናቸው ያላቸውን 23 ሰዎች እስከ 15 ዓመት በሚደርስ እስራት የፈረደባቸው መሆኑን አንዳንድ የዜና ማሰራጫዎች ገልጸዋል። የአልቃይዳና የአልሸባብ አባላት የተባሉት ተከሳሾች በተለያዩ ቦታዎች የሽብር ተግባር ለመፈጸም ማቀዳቸውንና ይህንኑ ተግባራዊ ለማድረግ ሲዘጋጁ የተያዙ መሆኑም ተገልጿል። ከመካከላቸው 3 የእስላማዊ መንግስት ለመመስረት እቅድ የነበራቸው መሆኑም ተነግሯል። ተከሳሾቹ ድርጊቱን ለመፈጸም ተንቀሳቅሰዋል የተባሉበት ወቅት የሙስሊሙ ህብረተሰብ አባላት በሃይማኖታቸው ላይ አገዛዙ እያካሄደ ያለውን ተጽዕኖ እንዲያነሳና መብታቸውን እንዲያከብር ከፍተኛ እንቅስቃሴና ትግል በሚያደርጉበት ወቅት በመሆኑ ግለሰቦቹ የተከሰሱት በፈጠራ ክስ መሆኑና የወያኔ አምባገነን አገዛዝ በሰላማዊ መንገድ ከመቃወም ውጪ ሌላ ወንጀል እንደሌለባቸው በርካታ ወገኖች እየገለጹ ይገኛሉ። የወያኔ አገዛዝ ከበርበራ ወደብ 19 ከመቶ የባለቤትነት መብት ካገኘ በኋላ ሶማሌላንድ አዲስ አበባ ላይ ኤምባሲ እንድትከፍት የፈቀደ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ሶማሌላንድ ከ20 ዓመታት በላይ ከሶማሊያ ተገንጥላ የራሷን አስተዳደር ያቋቋመች ቢሆንም በተባበሩት መንግስታት ድርጅትና በሌሎች የምዕራብ አገሮች ዕውቅና ሳይሰጣት መቆየቷ እንዲሁም ከአንዳንድ የአረብ አገሮችና ከወያኔ በኩል የተለሳለሰ ግንኙነት እንደነበር ይታወቃል። በተባበሩት መንግስታት ድርጅት ዕውቅና ያላገኘች ሀገር አዲስ አበባ ላይ ኤምባሲ መክፈቷ ምን ሊያስከትል እንደሚችል ወደፊት የሚታይ ይሆናል በማለት አንዳንድ ወገኖች ይገልጻሉ። ተደጋጋሚ የድርቅ ሁኔታ ኢትዮጵያንና ክፉኛ እየጎዳ መሆኑን ባለሙያዎች እየገለጹ ይገኛሉ። በ2007ና በ2008 በኢትዮጵያ ውስጥ በገባው ድርቅ ምክንያት 10.2 ሚሊዮን ህዝብ ያስቸኳይ ጊዜ የምግብ እርዳታ የሚያስፈልገው መሆኑና 7.9 ሚሊዮን ህዝብ አስተማማኝ የሆነ የምግብ አቅርቦት እንዳልነበረው በወቅቱ ይታወቅ የነበረ ሲሆን ዘንድሮ ደግሞ የራብተኛውና የእርዳታ ፈላጊው ብዛት ከ5.5 ሚሊዮን ወደ 7.8 ሚሊዮን ከፍ እንዳለ ይታወቃል። የዓለም ባንክ ባለሙያዎች በሚሰጡት መረጃ መሰረት በአንድ ወቅት በድርቅ የተጎዱ ቤተሰቦች ለማገገም ከአራት ዓመት በላይ የሚወስድባቸው ሲሆን በተከሰተው ተደጋጋሚ ድርቅ የተጎዱት ለማገገም የረጅም ጊዜ እርዳታ ያስፈልጋቸዋል ተብሏል። በርካታ አርብቶ አደሮች በተደጋጋሚ ድርቅ የቀንድ ከብቶቻቸው ሙሉ በሙሉ እንዳጡ ተነግሯል። በአሁኑ ወቅት በአገር ውስጥ ከቤት ንብረታቸው የተፈናቀሉት ዜጎች ቁጥር 696,000 ሲሆን ከሱዳንና ከሶማሊያ የመጡት ስደተኞች ቁጥር ወደ 830,000 ከፍ ብሏል ተብሏል። ረቡዕ ግንቦት 9 ቀን 2009 ዓ.ም ተመረተ በዩናይትድ ስቴትስ የሴኔቱ ምክር ቤት የዲሞክራት ፓርቲ ሴናተር ቤን ካርደን እና የሪፐብሊካኑ ሴናተር ማርክ ሩቢዮ የወያኔ አገዛዝ የህዝብን መብት በመርገጥ እየወሰደ ያለውን የጭካኔና የኃይል እርምጃ አስመልክቶ አንድ የውሳኔ ረቂቅ ያቀረቡ መሆናቸው ታውቋል። የውሳኔ ረቂቅ የወያኔ አገዛዝ በኢትዮጵያ ላይ የወሰደውን አሰቃቂ የኃይል እርምጃ ያወገዘ ሲሆን አገዛዙ በብዙ ሺህ የሚቆጠሩ የፖለቲካ ድርጅት አባላቶችና መሪዎችን እንዲሁም የፖለቲካ አንቀሳቃሾችን ጋዜጠኞችን በአስቸኳይ እንዲፈታና ዜጎች በሕገ መንግሥት የተሰጣቸው መብት እንዲያከብርም የሚጠይቅ ነው። በርካታ ሰዎች የታሰሩ መሆናቸው በርካታ መገደላቸው ቢታወቅም እስካሁን ትክክለኛ ቁጥሩ በውል አልታወቀም በማለት የውሳኔው ረቂቅ ይገልጻል። የሴኔት የውጭ ግንኙነት ኮሚቴ አባል የሆኑት ሴናተር ካርደን የወያኔ አገዛዝ በሰብአዊ መብት ዙሪያ ትልቅ መሻሻል ማድረግ አለበት ካሉ በኋላ ሽብርተኝነትን በመዋጋት ዙሪያ ተባባሪ ነን ማለት የሰብአዊ መብት ሲጣስ አይናችንን እንጨፍናለን ማለትም አይደለም ብለዋል። ሴናተር ሩቢዮም በበኩላቸው የወያኔ አገዛዝ የሰብአዊ መብት በማስጠበቅ በኩል ወደ ኋላ እየሄደ በሄደ ቁጥር የአሜሪካ መንግስት ድርጊቱን ለማውገዝ ወደ ኋላ ማለት የለበትም ብለዋል። በአሁኑ ወቅት የውሳኔውን ረቂቅ ሐሳብ ከ12 በላይ የሆኑ ሴናተሮች ደግፈውታል ተብሏል። የአውሮፓው የምክር ቤት አባላት የዶክተር መረራ መታሰር ያሳሰባቸው መሆኑን ገልጸው በአስቸኳይ እንዲፈቱም ጠይቀዋል። የምክር ቤቱ አባላት ዶክተር መረራ የተያዙት በአውሮፓው ምክር ቤት በተደረገ ስብሰባ ላይ ተሳታፊ ሆነው ወደ አገራቸው ሲመለሱ መሆኑን አስታውሰው ህገወጥ በሆነ ሁኔታ በመያዛቸው በአስቸኳይ እንዲፈቱ ለወያኔ አገዛዝ ማሳሰቢያ ልከዋል። በተጨማሪም በተለያዩ ቦታዎች በዜጎች ላይ የወያኔ የጸጥታ ኃይሎች የወሰዱትን አረመናዊ እርምጃ ነጻ ገለልተኛና ታማኒነት ያለው አካል እንዲመረምረው የሚያስፈልግ መሆኑን አበክረው ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Bye.
አመጭጭን በማስከተል አእምሮ በለጠ ከአዲስ አበባ የላኩልን እናሰማለን። ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም። የኢትዮጵያንና ህዝቧን የወደፊት ዕጣ ፈንታ ለመወሰንና ትልሞችን ለማቀድ የህዝቡን ታሪካዊ ስነልቦናዊ ኢኮኖሚያዊ ባህላዊና መልክዓ ምድራዊ ትስስሮችን መገምገምና ትክክለኛ ግንዛቤ መያዝን ይጠይቃል። ህዝቡ በጋራ ያሳለፋቸውን የመከራና የደስታ እንዲሁም የጋራ ሀገሩ የሆነችው ኢትዮጵያን ለመገንባት ያለፈባቸውን ውጣ ውረዶችና የከፈላቸውን መስዋዕቶች ሁሉ መለስ ብሎ መቃኘት እጅግ አስፈላጊ ጉዳይ ነው። የትናንትናው ታሪካችን ለዛሬው፣ የዛሬው ደግሞ ለነገው ሁለንተናዊ ትልሞቻችን ትልቁ መንደርደሪያና ግብአታችን ነውና የኢትዮጵያ ህዝብ በአገሩ ላይ በውጭ ወራሪዎች በተደጋጋሚ መጠቃቱና የተሰነዘሩበትን ተደጋጋሚ ጥቃቶችን በኢትዮጵያ ብሔረተኝነት እየመከተ በድል መመለሱ ወራሪዎችንም የማይከዱትን እውነታና የታሪካችን ገጽታ ነው። የውስጥ ፈላጭ ቆራጭ ገዢዎችም የስልጣን ጥማትና ፍላጎታቸውን እውን ለማድረግ የርስ በርስ ፍልሚያዎችን በተለያዩ ጊዜያቶች አካሂደዋል። ለጭፍን የስልጣን ጥማት የተደረጉ የገዢዎች የርስ በርስ ጦርነቶች የሚኮነኑና የሚወገዙ ሲሆኑ የዛሬዋን ኢትዮጵያ ለመገንባትና ከጥቃት ለመከላከል የተደረጉ ጦርነቶች በአንጻሩ ገንቢነታቸውን መቀበልም የግድ ይሆናል። በኢትዮጵያ ላይ በተቃጡ የውጭ ወራሪዎችም ሆነ በስልጣን በሰከሩ የውስጥ ፈላጭ ቆራጭ ገዢዎች የተለኮሱ የእርስ በርስ ጦርነቶች ትልቁን ዋጋ የከፈለው ብዙሃኑ የኢትዮጵያ ህዝብ ነው። በሁሉም አይነት ጦርነቶች ብዙሃኑ ህዝብ የህይወት መስዋዕትነትን ከፍሏል። ንብረቱን ተዘርፏል። ሰብዕናውን ተገፏል። ሰላሙንም አጥቶበታል። የኢትዮጵያ ህዝብ የውጭ ወራሪዎችን ለመመከትና ለመመለስ ህብረቱንና አንድነቱን አጠናክሮ ጥቃቱን አክሽፏል። ነጻነቱን ያላስደፈረ የጥቁር ህዝብ የነጻነት ተምሳሌት ተደርጎ በታሪክም ተመዝግቦለታል። የኢትዮጵያ ህዝብ ከራሱ አልፎ በርካታ የዓለማችን አገራት ህዝቦች ትግል ለነጻነት ይበቃ ዘንድ ከጦር ሜዳ እስከ ዲፕሎማሲያዊ መድረኮች ድረስ ተጋድሎውንና አስተዋጽኦውን አበርክቷል። እንዳለመታደል ሆኖ የኢትዮጵያ ህዝብ የውስጥ ፈላጭ ቆራጭ ዘረኛ ገዢዎች ሄራና ጭቆና መላቀቅ አልቻለም። ዛሬም እንደ መዥገር ተጣብቀውበታል። ካብራኩ በወጡ ገዢዎች እየተመዘበረ ይገኛል። ሰብዕናው ተገፏል። በእነዚሁ ጨካኞች እየተጨፈጨፈ ይገኛል። ለስር በእስርም ይማቅቃል። ሊያስተምሩት፣ ሊደግፉት ሊለውጡት የሚችሉ ወገኖቹ ወደ ተለያዩ የዓለም ጫፎች በስደት ተበትነዋል። ኢትዮጵያ ለባዕድ ወራሪዎች ሳትንበረከክ የነጻነት ተምሳሌት ያልተባለችውን ያህል በውስጥ ገዢዎቿ ዛሬም እንደ ተረገጠችና እንደ ታፈነች ትገኛለች። ከለዋኋላዋ የተፈጠሩ አገራት እየጣሏት ሌላው ዓለም ወደ ደረሰበት የእድገት ጥግ ሲንደረደሩ የእኛው ጉዞ የኋሊት ሆኗል። ድህነትና ኋላ ቀርነት ተምሳሌት ሆነናል። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው የታሪካዊቷ ኢትዮጵያ ህዝብ በኢትዮጵያዊ ብሔረተኛነቱ የማይበገር የነበረውን ያህል ዛሬ በጎጠኞችና ከፋፋዮች እጅ ወድቋል። የትናንትናውን የመከራና የጨለማ ህይወት የኢትዮጵያ ህዝብ አንድነቱንና ታሪካዊ ትስስሩን ጠብቆ ተጉዞበታል። የአብሮነት ስነ ልቦናውንና ኢትዮጵያዊ ብሔረተኝነቱንም ለማንም አሳልፎ ሳይሰጥ እስከዛሬ መድረሱ የታሪኩ አሻራ ነው። ወያኔና መሰል ከሃዲዎች እንደሚሉት ኢትዮጵያ በመቶ ዓመታት የታሪክ ሂደት የተፈጠረች አይደለችም። ኢትዮጵያ ባለረጅምና የአኩሪ ታሪክ ባለቤት የሆነች የጥንታዊት አገር ናት። ይህ ረጅም ታሪክና ጂኦግራፊያዊ ግዛቷ ደግሞ የአንድ ነገድ ወይም ብሔር ብቻም አይደለም። ኢትዮጵያ በጠንካራ ኢትዮጵያዊ ብሔረተኝነት ላይ የተገነባችና ከ80 በላይ የሚገመቱ ብሔር ብሔረሰቦች ጥምረትና ትስስር ላይ የቆመች ታሪካዊ አገር ነች። በኢትዮጵያ የረጅም ታሪክና በህዝቦቿ መስተጋብር ውስጥ ከጠባብ ብሔረተኛነት ወይም ጽንፈኝነት ይልቅ ኢትዮጵያዊ ብሔረተኛነት የገዘፈና የጎላ የታሪክ ቦታ አለው። የኢትዮጵያን ህዝብ ታሪካዊ ትስስር፣ የህዝብ አንድነትንና የአብሮነት ጽናትን ታሪካዊ ጠላቶቻችንና የውስጥ ምንደኞች ቢክዱትም የውጭ ተመራማሪዎች ሳይቀሩ በበቂ ማስረጃዎች አረጋግጠውታል። ኢትዮጵያ በቅድመ ቅኝ አገዛዝ ዘመን በነበረው የፖለቲካ አደረጃጀት አንጻር ስትመዘን በዘር ወይም በብሔር ብሔረሰብ ወይም በነገድ አደረጃጀት የምትገለጽ አገር እንዳልነበረች አረጋግጠዋል። ኢትዮጵያ በውስጧ ለተፈጠሩ የተለያዩ ብሔር ብሔረሰቦች የጋራ አገር ነበረች። ከነዚህ የተለያዩ ህዝቦች የበቀሉ በተለያዩ አጋጣሚዎች ወደ ፖለቲካ ስልጣን ወይም ንግስና የወጡ እንደነበሩ ቀደምት ታሪካችን ይመሰክራል። በመሆኑም ኢትዮጵያ የራሷ መንግስታዊ ስርዓት የመሰረተች ጥንታዊ አገር መባሏ ከሌሎች የአፍሪካ አገራት ልዩ የሚያደርጓት ታሪኳ መሆኑን የተለያዩ የታሪክ ተመራማሪዎች አረጋግጠውታል። አንድ የማይካድና ከዚህ ላይ ሊጠቀስ የሚገባው የታሪክ እውነታ አለ። በዚህ በረጅም የኢትዮጵያ ታሪክ ሂደት ውስጥ ኢትዮጵያ ለብዙሃኑ ዜጎቿ የሲኦል መሬት ለጥቂቶች ገዢ ቡድኖችና በዙሪያቸው ለተሰለፉ አሸርጋጆቻቸው ደግሞ ገነታዊ ምድር እንደነበረችና ዛሬም ይኸው እውነታ እጅግ አሰቃቂና አስከፊ በሆነ ሂደት ውስጥ መቀጠሉ ነው። ከ1950ዎቹና ከ60ዎቹ ዓመታት ጀምሮ በኢትዮጵያ ሉዓላዊነትና እንዲሁም በህዝብ ትስስር አብሮነት ላይ በውጭ ጠላቶቻችንና በውስጥ ከሃዲዎች የተቀናበረ የማፍረስ ሴራ መሸረቡን ታሪክ አይክደውም። ለዚች ባለረጅምና ጠንካራ አገር መመስረት ዋነኛ መሰረቱ ኢትዮጵያዊ ብሔረተኛነትና የህዝብ አብሮነት መሆኑን በውል የተረዱ ጠላቶቻችን ይህንን ማዳከም የሚችሉባቸውን ዘዴዎች ማውጠንጠን ጀመሩ። ለዚህ ደግሞ በአእምሯቸው ሳይሆን በስሜትና በጥቅም የሚነዱ ጽንፈኛ አቋም አራማጆችን ማዘጋጀት ምርጫቸው ነበር። ኢትዮጵያዊ ብሔረተኝነትን ለማዳከም በብሔር፣ በቋንቋ፣ በሃይማኖት ወዘተ መከፋፈልን እንደ ዘኔ በመጠቀም ስራዬ ብለው ተያያዙት። በዚህ መሰረትም ካለፉት 40 ዓመታት ወዲህ የብሔር ድርጅቶች እንደ አሸን መፍላት ጀመሩ። የኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እውን መሆን ችግራችን ይፈታል ብለው ከሚያምኑና ከሚታገሉ እስከ መገንጠልና ኢትዮጵያዊ አይደለንም እስከ ማለት የደረሰ ጽንፈኛ አቋም የያዙ የብሔር ድርጅቶች ተፈጠሩ። ከዚህ ላይ የብሔሮች ጥያቄ በኢትዮጵያ ውስጥ መነሳት አለበት ወይስ የለበትም የሚል መከራከሪያ ነጥብ ሊነሳ የሚገባው ጉዳይ ሊሆን አይችልም። የብሔሮች ጥያቄ መነሻው የዴሞክራሲ የፍትህና የእኩልነት እጦት ነውና፣ በመሆኑም የብሔር ጥያቄ የዴሞክራሲ ጥያቄ ነው። መፍትሄውም የዴሞክራሲ እና የእኩልነት ስርዓት በተግባር እውን መሆን ብቻ ነው። በብሔሮች ጥያቄ ላይ የሚነሳ ክርክር ወይም አለመግባባት ሊፈጠር የሚችለው በአፈታት ዘዴው ላይ ብቻ ነው። የብሔሮች ጥያቄ አነሳሱና ግቡ እንዲሁም የመፍትሄ መፍቻ ቁልፉ ከሀገሪቱ ተጨባጭ ሁኔታዎች የመነጨ ከሆነ ዴሞክራሲያዊ ጥያቄ ሲሆን፣ ከሀገሪቱ ተጨባጭ ሁኔታዎች ተጻራሪ ሆኖ ከተነሳ ጸረ ዴሞክራሲ ብቻ ሳይሆን አፍራሽም ይሆናል። ከሀገራችን ተጨባጭ ሁኔታም ስንነሳ በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እኩልነታችን ይረጋገጥ ብለው የተነሱ የብሔር ጥያቄዎች ዴሞክራሲያዊም ገንቢም በመሆናቸው አከራካሪ ሊሆኑ አይችሉም። ነገር ግን እንገነጠላለን፣ ኢትዮጵያዊ አይደለንም፣ በኢትዮጵያዊነታችን እንደራደራለን፣ ወይም ለእኛ ብሔር ነጻነት ሲባል አገሪቱ መበታተንና መፈራረስ አለባት እስከ ማለት የደረሱ የብሔር ጥያቄዎች ጸረ ዴሞክራሲ፣ ጸረ ሰላምና አፍራሽነታቸውም የሚካድ ሊሆን አይችልም። ጸረ ዴሞክራሲ፣ ጸረ ሰላም ወይም አፍራሽ የሚያስብላቸውም የአገሪቱ ሕዝብ በታሪክ፣ በስነ ልቦና፣ በኢኮኖሚ፣ በባህል፣ በመልክዓ ምድር፣ በተፈጥሮ ሀብት ወዘተ የተሳሰረ የመሆኑ ምስጢር ነው። ኢትዮጵያ ከነዚህ መልካም አገራዊ የጋራ እሴቶች መሆናቸውን የተቀበለና ያመነ ህዝብ በመሆኑ ነው። በኢትዮጵያ ህዝብ እነዚህ የጋራ እሴቶቹ የጋራ ጥቅሞቹ እንጂ መጎጃዎቹ አድርጎ አይመለከታቸውም። የኢትዮጵያ ህዝብ የረጅም ዘመናት ስቃይ፣ ድህነት፣ ኋላ ቀርነት ወዘተ ዋነኛ መንስኤው የዴሞክራሲያዊ ስርዓት እጦት ነው። የፍትህ፣ የእኩልነትና የነጻነት እጦት ነው። የመገንጠል ጥያቄ በሰላም የማይጠናቀቅና አካባቢያዊ አለመረጋጋትን የሚፈጥር በመሆኑም ጸረ ሰላም ያሰኘዋል። ስለዚህ በስነ ልቦና፣ በባህል፣ በኢኮኖሚ፣ በጋብቻ፣ በጉርብትና፣ በስራ፣ በመከራና በደስታ ተሳስሮ ያለን ህዝብ መነጣጠል በምንም አይነት መስፈርት ዴሞክራሲያዊ ወይም ፍትሃዊ ጥያቄ ሊሆን አይችልም። የኢትዮጵያ ህዝብ ለረጅም ዘመናት በፈላጭ ቆራጮችና አምባገነን ገዢዎች ባደረሱት ግፍና ሰቆቃ በአገሩ ላይ አክርፎ የማያውቅ ህዝብ መሆኑ እንዲሁም አንድም ጊዜ የህዝብ ለህዝብ ግጭቶች ተደርገው አለማወቃቸው ሌላው የመገንጠል ጥያቄ ከአገሪቱ ተጨባጭ ሁኔታ ያፈነገጠ መሆኑን ጠቋሚ ማረጋገጫ ነው። በተከታታይ የተሰነዘሩበትን የውጭ ጥቃቶች መክቶ መመለስ የቻለው በኢትዮጵያ ብሔረተኝነቱ ህብረቱና አንድነቱን አስተባብሮ እንጂ በመለያየትና በመከፋፈል አልነበረም። በግንጠላና ኢትዮጵያን በማፍረስ ሴራ ተቃኝቶ በደደቢት በረሃ የተፈጠረው ወያኔ ባለፉት 22 ዓመታት በኢትዮጵያና ህዝቧ ላይ ያደረሰው ጉዳት ትልቅ ትምህርትን ሰጪ ነው። አገር የማፍረስ ገንጣይና አስገንጣይ የመሆን ተግባሩን የጀመረው ለስሙም እንኳ ቢሆን ገና የሽግግር ጊዜውን ሳይጨርስ መሆኑ ኢትዮጵያን ለማፍረስ የነበረውን ሩጫ በይበልጥ አጋልጧታል። ወያኔ ኤርትራን ባርነት ወይስ ነጻነት በሚሉና በማይመረጡ ምርጫዎች አስገንጥሏል። አገሪቱ ታሪካዊ የባህር በሯን እንድታጣም አድርጓል። ከመተማ እስከ ጋምቤላ ካለው የአገሪቱ ግዛት ከህዝብ እውቅና ውጭ ለሱዳን አሳልፎ ሰጥቷል። በራሱ ብሔር የበላይነት ብቻ የሚመራ መከላከያ፣ ፖሊስ፣ ደህንነት ኃይልን በመጨቆኛና መከፋፊያ መሳሪያነት መስርቷል። እኔ ከስልጣን ከሌለው አንተ የለህም በሚል የተሳሳተና መርዘኛ ቀስቀሳ የትግራይን ህዝብ ከሌሎች ኢትዮጵያውያን ወገኖቹ እንዲነጠል አድርጓል። ሌላውን የኢትዮጵያ ህዝብ ደግሞ በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ ኢትዮጵያዊ ብሔረተኛነትን ሸርሽሯል። የህዝብ አብሮነትንና አንድነትን ለማላላት፣ ለማጥፋት ተግቶ ሰርቷል። እዚህ ላይ ሁለት አበይት ጥያቄዎች ማንሳት ተገቢ ይሆናል። የወያኔ ጸረ ኢትዮጵያነት ከ1983 ዓመተ ምህረት በኋላ የተፈጠረ ወይስ ከስረ መሰረቱ የነበረበት የማይለቅ ባህሪው ነበር? ወያኔ ከ1983 ዓመተ ምህረት በኋላ ከኢትዮጵያ ይልቅ ወገኝተኝነቱ ለምን ለኤርትራ ያዘነበለ ሆነ የሚሉ ጥያቄዎችን ባጭሩ ማየትም ይጠቅማል። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅም መግለጫ ባህሪው ነበር። ዛሬም ነው። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅ መግለጫ ባህሪው ነበር። ዛሬም ነው። የወያኔ ጸረ ኢትዮጵያነትን ቀረጻና ተንከባክቦ ያሳደገው ደግሞ ሻቢያ ነው። ወያኔ ትግራይን ከኢትዮጵያ አስገንጥሎ ነጻ የትግራይ ሪፐብሊክን እንመሰርታለን የሚል ማኒፌስቶን ያዘጋጀውም በደደቢት በረሃ ነበር። በዚያን ዘመን በነበረው የትግራይ ህዝብ እምነት ትግራይን ከኢትዮጵያ መገንጠል የሚል ሐሳብ መደመጥ የሚችል አልነበረም። ከፍተኛ ተቃውሞ ነበረው። የትግራይ ነጻ ሪፐብሊክ የወያኔ አቋም በኢትዮጵያዊነቱ በማይደራደረው የትግራይ ህዝብ ዘንድ የሚታሰብ አልነበረም። ከዚህ በተጨማሪም በትግራይ ስለ ኢትዮጵያ አንድነት የሚያስተምር ኢሃፓም ነበር። የትግራይ ህዝብ ችግር ሊፈታ የሚችለው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት ብቻ ነው የሚለው የኢሃፓ ኢሃሰ አቋም በትግራይ ህዝብ ዘንድ ተቀባይነቱ እጅግ ያመዘነ ነበር። ከ1967 እስከ 1969 ዓመተ ምህረት የኢሃፓ ኢሃሰና ወያኔ አለመግባባት እየሰፋ ሲሄድ የእያንዳንዱ ገበሬ ማህበር ነዋሪ በማን መተዳደር እንደሚፈልግ በዲሞክራሲያዊ መንገድ መወሰን እንዲችል ምርጫ እንዲሰጠው በኢህአተና በወያኔ አደረጆች መካከል ከስምምነት ተደረሰ። ይህ ስምምነት ወደ ተግባር ሲለወጥ አብዛኛው የአጋመ አውራጃ ገበሬ ማህበር ነዋሪዎች በኢህአፓ ያዘ መተዳደርን እንደሚመርጡ በግልጽ እያሳወቁ ሄዱ። ይህ አዝማሚያ ከአጋሜ ወደ አድዋና ክልታው ላሉ እየተዛመተ ሲሄድ የወያኔ አመራሮች ሁለት መሰረታዊ እርምጃዎችን ወሰዱ። የመጀመሪያው በውስጡ የነበሩ የወያኔ አባላት እስከ አመራር ድረስ የትግራይ መገንጠልና የሻዕቢያ ተልእኮ አስፈጻሚነቱን ይቃወሙ ነበር። ከ1969 እስከ 1977 ዓመተ ምህረት ድረስ ባለው ዘመን ወያኔ ራሱን ከሚቃወሙት አባላቱ የማጽዳት ተግባርን አከናወነ። የወያኔ መስራች አባላት የነበሩት እነ ገሰሰው አየለ፣ ዘርዑ ገሰሰ፣ ሙሴ መሃሪ፣ አታክልቲ ቀጠላ፣ አጽብሃ ዳኘው ወዘተ የመሳሰሉትን በመግደልና ሌሎች ጥቂት አባላት ደግሞ ከድርጅቱ በማባረር ራሱን አጸዳ። በዚህም የትግራይን መገንጠልና የሻዕቢያ አገልጋይነቱን ከማይቀበሉ የራሱ አባሎች ተቃውሞ ራሱን አጸዳ። ሁለተኛው በትግራይ ምድር የሚንቀሳቀሰው ኢህአፓ ኢህአሰ የትግራይ ህዝብ ችግር የሚፈታው በኢትዮጵያ አንድነት ዙሪያ በሚፈጠረው ዴሞክራሲያዊ ስርዓት እንጂ በመገንጠል ሊሆን አይችልም የሚለው የኢህአፓ አቋም በትግራይ ህዝብ ዘንድ ተቀባይነትን እያገኘ ሄደ። ይህንን የተዘባራረቀ ሁለት አቋም ለመለየት በወያኔና በኢህአዘ የህዝብ አደራጆች መካከል በህዝብ ምርጫ እንዲወሰን ከስምምነት ተደረሰ። በዚህም መሰረት ከደርግ ነጻ በወጡ የገበሬ ማህበራት ነዋሪዎች ዘንድ በኢህአዘ ትተዳደራላችሁ ወይስ በወያኔ የሚል ምርጫ ይቀርብላቸው ነበር። በተለይ የአጋሚ አውራጃና ከፊል አድዋ አርሶ አደሮች በኢህአፓ ኢህአዘ መተዳደርን እንደሚፈልጉ ከውሳኔ ደረሱ። ከዚህ በኋላ ነበር ወያኔ በቀጥታ ወደ ሻዕቢያ ተጉዞ ኢህአሰን በመውጋት የሻዕቢያን ትብብር የጠየቀውን የተቀናጀ ጦርነት ከፍቶ ኢህአሰን ከትግራይ ምድር ማስወጣት የቻለው። የትግራይ ህዝብ አማራጩ የነበረው ኢህአፓን ሲያጣ በግዴታ የወያኔን የጥፋት ተልእኮ የተሸከመው። ወያኔ በትግራይ ህዝብ ስም ይነግዳል እንጂ ለትግራይ ህዝብም የጠቀመ ድርጅት አይደለም። ወያኔ የቆመው ለራሱና በዙሪያው ለተኮለኮሉ አሸርጋጆቹ ብቻ ነው። ብዙሃኑ የትግራይ ህዝብ ዛሬም የኔ ህይወት በገሌ ነው ካለችው እንስሳ የተለየ ህይወት የለውም። የትግራይ ህዝብ ወያኔ ከሌላው ኢትዮጵያዊ ወገኑ እንዲነጠል መርዝ ረጨበት እንጂ አልጠቀመውም። ትናንትና ባርነት ወይስ ነጻነት የሚል ምርጫን በግዳጅ በወያኔና ሻዕቢያ ተጭኖባቸው የተለዩን ኤርትራውያን ወገኖቻችን ህይወትም ለከፋ አፈናና አገዛዝ ተጋለጡ እንጂ የተጠቀሙት ነገር የለም። ሻዕቢያና ወያኔ ጋር ተመሳሳይ ጽንፈኛ አቋም የያዙ የብሔር ድርጅቶችም ከዚህ የተለየ ነገር ለነገዋ ኢትዮጵያ የሚያመጡ ሊሆኑ አይችሉም። ባለፉት 22 ዓመታት በኢትዮጵያ የታዩና የተከሰቱ ጽንፈኛ የብሔር ጥያቄዎች አተያይና ውጤታቸው መማር ለሚሻ ሁሉ ትልቅ ትምህርት ሰጪዎች ናቸው። የኢትዮጵያ ህዝብ ግን ያበራሽን ጠባሳ ያየ በእሳት አይጫወትም የሚል ምላሽ የሚሰጥበት ጊዜ ሩቅ አይሆንም። የኢትዮጵያ ህዝብ በአገሩና በራሱ ጉዳይ መወሰን የሚችልበትን ነጻነት ሲያገኝ የሚሻለውንና የሚበጀውን የመምረጥ ስልጣኑም እውቀቱም አለው። የኢትዮጵያ ህዝብ የወደፊት እጣ ፈንታው ብቸኛ መፍቻ መሳሪያው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት መሆኑን ጠንቅቆ ያውቃል። ወደፊት በትግሉ በሚያመጣው ዴሞክራሲያዊ ስርዓት የጋራ ታሪኩን፣ የስነቦና ትስስሩን፣ ሉዓላዊ የግዛት አንድነቱን ወዘተ ከግምት ውስጥ በማስገባት የሚሰጠው የመፍትሄ አቅጣጫ ለዘላቂ ሰላሙና እድገቱ መሰረቱ መሆኑንም ጠንቅቆ ያውቃል። ጋብቻ የተሳሰረና የተዋለደ እንዲሁም ስር የሰደደ አብሮነትና ትስስር ባለበት ህብረተሰብ ውስጥ የንገንጠል ጉዳቱ ያመዘነ መሆኑን ህዝብ ጠንቅቆ ያውቃል። የህዝብ ለህዝብ ግጭት የወያኔ ስር የሰደደ ምኞት ቢሆንም የኢትዮጵያ ህዝብ አልሞከረውም፣ አላደረገውም። ይህ ደግሞ ለህዝብ አንድነት አብሮነት ትልቅ ግብአት አለው። ኢትዮጵያ ኋላቀርና ደሃ የምትባል አገር ብትሆንም ደህነቱም ሆነ ኋላቀርነቱ ተፈጥሯዊ አይደለም። ሰው ሰራሽና ስርዓት ወለድ ነው። ይህ ስር የሰደደ ችግርና ደህነታችን ተስፋ አስቆራጭ ሆኖ ወያኔ እንደሚያልመው የግጭትና የብጥብጥ መንስኤ ሊሆን አይችልም። ኢትዮጵያውያን የተለያዩ እምቅ ሀብቶች ባለቤት መሆናቸው ትልቅ የጋራ ተስፋቸው ነውና ኢትዮጵያን ዳሸን እየፈሉ ያሉ ጽንፈኛ ብሔረተኞችና ወያኔ እነዚህን ሁሉ እንደ ጥንካሬያችን ሳይሆን እንደ ድክመቶቻችን እየተመለከቱ ቀብጨ ተስፋ ምኞታቸውን እንዲያቆሙ የማሰቢያ ጊዜ ይኖራቸው እንላለን። ተወደደም ተጠላም ኢትዮጵያ የሁሉም ኢትዮጵያዊ ህዝብ የጋራ አገር ነች። የኢትዮጵያ የወደፊት ዕጣ ፈንታ ሊወሰን የሚችለው በህዝቦቿ የጋራ ስምምነት እና ይሁንታ ብቻ ነው። ለትግራይ፣ ለኦሮሞ፣ ለአማራ ወይም ለወላይታ ወዘተ ብሔር ቆም ያለው የሚል ጽንፈኛ የብሔር ድርጅት ከሌላው የኢትዮጵያዊ ይሁንታና ስምምነት ሳያገኝ ብሔሬን እገነጥላለሁ ወይም አስገነጥላለሁ ማለት ህጋዊም ፍትሃዊም አይደለም። ኢትዮጵያ ህዝብ በጋራ ተወያይቶ ተግባብቶና ተቻችሎ የሚኖርባት የሁሉም አገር ናትና ነው። ይህን ምሳሌ ከመገንጠል ጥያቄ ጋር ማመሳሰል ይቻላል። በአንድ መንደር ውስጥ 20 ቤተሰቦች ተጠጋግተውና ተቀራርበው የሚኖሩ ቢሆን ከ20ዎቹ ቤተሰቦች አንዱ የሰራውን ቤት የኔ ስለሆነ በእሳት ማቃጠል አለብኝ ብሎ ቢነሳ ቤቱ በእሳት የማቃጠል መብት ሊኖረው አይችልም። ጥያቄውም ህጋዊም ፍትሃዊም ሊሆን አይችልም። ሌሎቹ 19 ጎረቤቶቹም አይቀበሉትም። የሱ ቤት በእሳት መቃጠል ወደ ሌሎች ተዛምቶ የሌሎቹንም ያቃጥላልና ነው። ስለዚህ የ19 የተቃውሞ ህጋዊም ፍትሃዊም ይሆናል። ስለዚህ እንገነጠላለን ወይም ኢትዮጵያዊ አይደለንም የሚሉ ጽንፈኛ አቋሞች ከኢትዮጵያ ተጨባጭ ሁኔታዎች ጋር የሚጋጩ ናቸው። ዋናው ቁም ነገር ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም፣ ወደፊትም ሊሆን አይችልም።
Shakitundia Angaro Garanko ba isehawa Otosin nadira olte Nagama jibte takitintia Guadancho te chanadote Garako pirpir nadote Shakitundia Mabaya Janatise basabate Ananko barate site Takitintia Ijanadate Garako pirpirnakote Shakituntia Ankaro Garanko ba ise hawa Otosin nadira orte Nagama chifte Jalalintia Oduseni fon kute hichike kun kon kotate shakitutia Malaka nanamatsu jalande ko yasekarun nananyate takitintia Nanate garako pirpirnatote shakituntia Angaro garanko ba ise hawa Otosin nadira orte Nagama chifte takitintia Yantara kallo makala Asiki ba esi jala jala lentia Sikate Manu mab nabira hafta Kon nabir natsu devi adara jalala jogesa asi faccia marsa ole shaki tutia malakan forbanarano le malo namo ormati wanale takitia Gara ko pir pir na ko de shaki tun tia Ankaro garan ko ba ise hawa Oto si nabira ote Naga machif de javele tia Ya shaketi ya shaketa fan ya fanani ya dametole ya dametole ya dametole egavan waya ya shaketi ya shaketa fan ya fanani Siyadu manar kajita akori chubu mari pachata Otu siyadu manar kajita akori chubu mari pachata Otu siyadu manar kajita akori chubu mari pachata Ya shakena fan ya fananani Ya dame tole ya dame tole ya dame Edametole egamanwaye ya shaketi ya shakena fan ya fanani
ማንያውራ የነበረ ቁጥር 15 ታሪክን የሚረሳ ስህተትን ይደግማል ተብሏል ያለፈውን በማስታወስ የቂም በቀልን ቁስል ለማመርቀዝ አይደለም ወየኒና መሰሎቹ ያጼ ምኒልክና የነፍጠኞች ወንጀል በሚል ህዝብን በመጥፎ ሊበክሉና እርስ በርስ ሊያጣሉ ሲጥሩ ታዝበን ነበር ናሶሳ በደኖና አርባ ጉጉናቸው የፍጅት ውጤቶች ከታሪክ ግን ጥሩ መማር ይቻላል ያኔ ታሪክ ገንቢ ቅርስ ይሆናል ራሳቸው አነገብነው የሚሉት የቀኝና የበዝባዥ ርዕዮት ማጠየቂያው ከፈረንጁ ያልሆነ ይመስል ለህዝባዊ ለውጥና ለሀገር ሲል የታገለው ያ የካቲቱ ጀግና ተውልድ ለባደሪዎት እጅ ሰጠ ብለው የሚተቹት ክፍሎች ያልገባቸው ነገር ቢኖር ታጋዩ ትውልድ የውጭ ወራሪን ታግለው ባርበኝነት የሙሶሎኒን የጣሊያንን ጦር መመለሳቸው ምንኛ እንደቃኘው ነው ያለፈው ታሪክና ጀግንነት አዲሱን ትውልድ ጀግና አድርጎታል ያኔ ካቲቱን ትውልድ ገድል ግን ካጼውም ከደርጉም አብረው በልተው ከወያኒ ማዕድ የቀረቡ የታሪክ አተዳዎች ሲያጎድፉት እየታዘብን ነው። መስዋዕትነትንና ጽናትን ስለሚያክቸለችሉ ለሀገር መታገል ሞኝነት ወይም የከተማ ወጣቶች እንደሚሉት ፋራነት ሆኖ ሆድን ማስቀደም ግለኝነትን ማንገስ ግን ብልህነት ተባለ። ያገርም ዋጋ ረከሰ። በጎባህል ተንቆ የባዕዱ ብልሽት ታቀፈ። በስልጣን ያለው ቡድን ደግሞ ባለጌ ዋልጌ በሙስና የተጨማለቀና ስነ ምግባር የሌለው በመሆኑ የድንጋይ ሐውልትን አክሱም አስገባው ሲል፣ በሌላ በኩል ደግሞ የአገርን ታሪክ በመቶ ዓመት ወስኖና በርዞ ለማጥፋትና ሕዝብን ቅርስ አልባ ለማድረግ ባለው አቅሙ ይፍጨረጨራል። የኢህአፓ የትግል ታሪክ የሕዝብ ቅርስ ነው። ጀግኖች የደሙለት የተሰውለት መከራ የተቀበሉለት ታሪክ ነው። ልጆቿ በቀይ ሽብር የተፈጁባት ወላጅ፣ ወንድም እህቱ በቀበሌና በማዕከላዊ በደርቅ እስር ቤቶችና ማጎሪያዎች በስየል ተጠብሰው የሞቱበት ሁሉ፣ የሠራተኛው ቀን ሰማት፣ የተረሸነው ሰርቶ አደርና የብቸናና ሌሎች ቦታዎች አርሶ አደር ወገኖች ወዘተ ወዘተ ሁሉ የዚህ ታሪክ ባለቤት ናቸው። ሕዝብ ሞቶ አያልቅምና ይህ የጀግኖች ታሪክ ደግሞ በከይሲዎች ተበርዞ ከቶም ሊጠፋ አይችልም። ይህን ለማረጋገጥ በበኩላችን ማን ያውራ የነበረን በመቀጠል ሐቁን ማስፈሩን ተያይዘነዋል። ኢህአፓ ወጣቱን አስጨረሰ የሚሉ ከሳሾች አሉ። ለዚህ ድርጅቱ ምን መልስ ይሰጣል?
ለተቀማጭ ሰማይ ቅርቡ ነው ማለት ይቻላል። በመጀመሪያ ትግል የቀሚስ ጥበብ አሳምሮ መስፋት አይነት አይደለም። መደቦች ግብግብ ነው። ጥቅሞች የሚፋጩበትና አንዱ ሌላውን ለማሸነፍ የሚዋደቅበት ነው። ስለዚህ አለመስዋዕትነት ትግል የለም። ይደላቸው ሀገር ሰላም ነው ሲሉ፣ በዚያን ወቅት ደግሞ ያልደላው እየተሰቃየ እየሞተ እንዳለ ማወቅ ያሻል። ዛሬ የመለስ ሟች ነገድና ጀሌዎቹ በሸራተን ሆቴል በጅምላ ሲፈነድቁና ሲደሰቱ፣ ብዙ ሺዎች ደግሞ የሚበሉት አጥተው በመንገድ አዳሪ ሆነዋል። ወንጀሉና ግድያው ቀጥሏል ማለት ነው። ይህ ያብቃ ብሎ ህዝብ ሲነሳ ኢትዮጵያን በአምባገነንነት የሚመራው ቡድን በፍቅር ሊይዛቸው መጠበቅ የለበትም። የመለስ መንጋም ቢሆን አፉን ሲከፍት ለፈገግታ ሳይሆን የእባብ መርዙን በህዝብ ላይ ሊተፋ ነው። ገዢ መደብ ወይም ቡድን በሰላም አልትግል ስልጣኑን አይለቅም። ቢያንስ በኢትዮጵያ ልናየው ያልታደልነው ክስተት ነው። ስለዚህም ለውጥን የሚፈልግ ህዝብ ለትግልና ለመስዋዕትነት መዘጋጀት አለበት። ኢህአፓ ውድ አባላቱን ሙቱ ብሎ በግዴለሽነት አልማገድም። መሪዎቹ አባሉን በዚህ መንገድ ጎዱት እንዳይባል ደግሞ የኢህአፓ አመራር አባሎች ለመስዋዕትነቱ ግንባር ቀደም ሆነው አልፈዋል። ወያኔን ሲታገሉ እንኳን የተሰዉት ወይም ተይዘው ደብዛቸው የጠፋው ጥቂት አይደሉም። ድርጅት ከታገለ መስዋዕትነትን ይከፍላል። ካልታገለና ጠባይ አሳምሮ ገዢውን ሳያስቆጣ ከቀጠለ ደግሞ የሚደርስበት አደጋ አይኖርም። ታገልኩ ቢል ዛሬ እንደምናያቸው አንዳንድ ተቃዋሚ ነን ባየ ሱቅ በደረቴ የአንድ ወይም ሁለት ሰው ቡድኖች መሳቂያ ይሆናል። ድርጅት ሲታገል አላቅሙ ነው። መንግስት ስልጣን የጨበጠ ቡድን በገንዘብም በጦር መሳሪያም የደረጀ ነውና፣ የጣሊያን ወራሪ ጦር በዘመናዊ መሳሪያ የደረጀ ተዋጊ አይሮፕላን የነበረውና የመርዝ ጢስ የመበተንም አቅም የነበረው ነበር። በጦር በጋሻ በቃታ ብረት ነው አርበኞች ጠምደው ምሱን ያቀመሱት። ኃያሉ ፈረንሳይና አሜሪካም በቪየትናም ሽንፈትን ቀምሰዋል። ኃይል የህዝብ ነው፣ ግን ይህ በመራራ ትግል እስኪረጋገጥ ጠላት የሆነው ወራሪ ወይም ጨቋኝ ኃይል አለውና ትግል የሚገጥመው ድርጅትና ህዝብ ቢያንስ በአቅም ጊዜያዊ ድክመት ይታይባቸዋል። መጋፈጥ ይገደዳሉ ማለት ነው። ተማሪዎች መሬት ላራሹ ብለው ሲሰለፉ ዱላም ሌላም ቀምሰዋል። ከዱላ ወደ ጥይትና ህይወት ማጣትም ተኪዷል። አላቅማችሁ የሚሉ አሁን ድሃ ተማሪ ጃንሆይን ሊጥል እያሉ የሚያሾፉ ነበሩ። በደርግም ጊዜ የተለየ ክስተት አልነበረም። ባጭሩ ሊታገል የተነሳ ድርጅትና ህዝብ መስዋዕትነት አይቀሬ መሆኑን ማወቅ አለበት ማለት ነው። ኢህአፓ ትግሉ የሚጠይቀውን መስዋዕትነት ከፍሏል። ታገለ አታገለ እንጂ አላስጨረሰም። ራሱ በግለኪስ መልካመታት በፊት እንደገመገመው ግን በከተሞች ይካሄድ የነበረውን ትጥቃዊ እንቅስቃሴ የኃይል ሚዛን ለውጥ ግልጽ ሲሆን ማቆም ነበረበት ማለት ይቻላል። በጦር ሜዳ አዋጊ የሆነ አዛዥ ስህተት ሊፈጽም ይችላል። የአገሬ ሰው የመንደር አውደልዳ የሚለው በጦር ሜዳ አይውልምና ስህተት አይፈጽምም። ኢህአፓ አዲስ ድርጅት ስለነበረና ከሱ በፊት ሌላ ታጋይ ድርጅት ኖሮ ከዚያ ተመክሮ በመውሰድ ሊማር ባለመቻሉ ስህተቶችን ፈጽሟል። የትግል የታጋይ ስህተት ቸኮለ ከተባለም ለትግል እንጂ ለፓርላማ ወንበር አልነበረም። ደፈረ ቢባል ሹመት ለመቀበል ሳይሆን ጨቋኙን ለመታገል ነበር። በዚህም የትግል ሂደት ኢህአፓ ባዕዳንንም ያስገረመ ታሪክ ጽፏል። ዛሬም ማቹን መለስ ቡድን አለመስዋዕትነት እናስወግዳለን የሚሉ ካሉ ደግሞ ይህን ታምር ለማየት እድሜ ይስጠን ማለት ይቻላል። የማይሆን ነገር ነው። ለነገሩ ወያኔም ሻቢያም አላማቸውን ባንደግፈውም ከደረሱበት የደረሱት ዋጋ ከፍለው ነው።
ኢህአፓ ግን አላሸነፈም ከሚል ተነስተው ይሆናል የሚተቹት።
ስልጣን ከመያዝ አንጻር በርግጥ ኢህአፓ ለስልጣን አልደረሰም። ግን ኢህአፓ ብዙ ድሎችን ተቀዳጅቷል። የህዝብ ትግል ማየሉና ከዚህ መድረሱ ራሱ ከኢህአፓ የአመታት ትግልና ንቃትን ለማዳበር ካደረገው ያልተቋረጠ ጥረት ጋር የተያያዘ ነው። ኢህአፓ ለራሱ ስልጣን ፈልጎ የትንፍጩ ዱቄቱን አምጩ በሚል ታግሎ በነበር ደግሞ በሱዳንም በሶማሊያም በአረብ አገሮችም ሆነ በባዳም በአጠቃላይ ተደግፎ ማለትም ለነሱ አድሮ ለስልጣን በበቃ ነበር። ኢህአፓ የትግል ትምህርት ቤት ነበር፣ ዛሬም ነው። ኢህአፓ ያስተማራቸውና የቃኛቸው ናቸው ዛሬ መስመር ቀይረው ቢበላሹም የፖለቲካ ሀሁን ጨብጠው ሌሎች ድርጅቶችን አካሄድ የሆኑት። የኢህአፓ ትውልድ የዘመናዊ ፖለቲካ ጽንስ ሐሳቦችን የህዝብን ወሳኝነት መርህ፣ የድርጅትን አስፈላጊነትና ስልት፣ የእኩልነት መብት ወሳኝነትን ወዘተ ከህዝብ ያስተዋወቀ ነው። የኢህአፓን አደረጃጀትና ትግል በጥሞና የሚመሩ ብዙ ሊማሩ ይችላሉ። ዛሬ አሸነፍኩ ባዩ ወያኔ ተሸነፈ የሚለውን ኢህአፓን የሚፈራው ለምን ነው ብሎ መጠየቅ ያሻል።
ኢህአፓ ህዝብ አስጨርሷልና ህዝብ ይጠላዋል የሚሉም አሉ። ከዚህም ተነስተው ስሙን ይለውጥ ሲሉም ተደምጠዋል። ኢህአፓ ለዚህ ምን መልስ አለው?
የኢትዮጵያ ህዝብ ለኢህአፓ ፍቅርና አክብሮት እንጂ ጥላቻ የለውም። የጭቆና አገዛዝ የግልጽና የስውር ጠበቆች በርግጥ ኢህአፓን ለማስጠላት ትናንትም ዛሬም ሲደክሙ እናያለን። ለዚህ ነው ኢህአፓ ያላደረገውን አደረገ ብሎ ሲዋሹ የሚደመጡት። ኢህአፓ ለህዝብ ብሎ የታገለ የህዝብ አገልጋይና የነበረም የሆነም ድርጅት ነው። ህዝብ ጠላቴ የሚላቸው ናቸው የኢህአፓ ጠላቶች። ህዝብ ወታደራዊ መንግስት ጠላው ታገለው፣ ኢህአፓ ከጎኑ ቆሞ ተሰዋ፣ ትግሉንም አስቀጠለ። የወያኔን መንጋ ሰፊው ህዝብ አምርሮ ጠላው። ይህን ገንጣይ ቡድን ኢህአፓ ዛሬ ጅብ ከሄደ እንዲሉስ ባይሆን ገና በደደቢት ዳዴ ሲል ጀምሮ ታገለው። የህዝብና የኢህአፓ ፍላጎት አንድ ነው። ከህዝብ ፍላጎት የተጣላ ዓላማ ኢህአፓ ሊኖረው ከቶንም አይችልም። በስሙ ውስጥ ህዝባዊ ሲል በባዶ አይደለም። ኢህአፓ የሚለው ስም የትግል መለያ፣ የሚያኮራ ቃላትና ቅጥረኝነትን የሚያባንን ስም በመሆኑ ለምን መቀየር እንዳለበት ለኢህአፓ ግልጽ አይደለም። ይቀየር ባዮች ብዙዎች ከስሙ ጋር ያለውን ታሪክ ለመፋቅ ለመሰረዝ የሚፈልጉ ናቸው። ይህ ደግሞ ሊሆን የሚችል ጉዳይ አይደለም፣ ቢያንስ ይህንን ማድረግ ከትግሉ አንጻር አስፈላጊ እስካልሆነ ድረስ። ኢህአፓ በህብረት ከሌሎች ድርጅቶች ጋር ሲተሳሰር ህልውናው ባያከትምም በጋራው ስም ዙሪያ ነው የታገለውና ዛሬም እየታገለ ያለው። ለነገሩማ ወያኔም ኢሰፓም ስም ሆነው ዛሬም ኢሰፓ ነን ወያኔ ነን የሚሉ አሉ አይደል?
የህብረት ጥያቄ ከተነሳ ይቀር ኢሃፓ ህብረት አይፈልግም ወይም ከተባበረ እኔ የበላይ ልሁን ልቆጣጠር ብሎ ያስቸግራል ይባላል። ይሐቅነት አለው
ኢሃፓ ላንዳንድ ሰበብ ፈላጊዎች ወይም ድክመታቸውን ደባቂዎች አመጪ ነው የሚሉት ይመስላል። የህዝብ ድጋፍ ሲያጡ ኢሃፓን ሻጠረን ይላሉ። ያቀዱት ሲበላሽ ኢሃፓን ይከሳሉ። ድርጅቱ ደክሟል ይሉና በዚያው አፍ ደግሞ ትንፋሻችንን ተቆጣጠረን ማለት ይቃጣቸዋል። የውያኔ ቡድንም ያው ነው። ኢሃፓ አለንዴ ባላፉ ለችግሩ ሁሉ ኢሃፓን በቀጥታና በእጅ አዙር እየከሰሰና እየወነጀለ አለ። ህብረት አፈረሰ የሚሉትም የዚህ አይነት ናቸው። ራሳቸውን መመርመር ሲያቅታቸው ኢሃፓን ይከሳሉ። ተቋሚ ሲነሳባቸው የኢሃፓ ሰርጎ ገብ ብለው ይመነጥራሉ። ይህ በተደጋጋሚ የታየ ነው። ኢሃፓ ላይ ተመሰረተው ክስ መሰረተ ቢስ ለመሆኑ ተጨባጩ ሐቅ ምስክር ነው። ድርጅቱ ከተመሰረተ ጊዜ ጀምሮ ከሌሎች መሰል ኃይሎች ጋር በመለስተኛ ፕሮግራም ዙሪያ ለመተባበር ጥሯል። በአጼ ኃይለ ሥላሴ ጊዜ ኢብነ አግ ከሚባል ድርጅት ጋር ብዙ ሙከራ ነበር። ከአፋር እንቅስቃሴ ድርጅትም ጋር በየካቲት 66 ተሞክሮ ነበር። ደርግ ራሱ የህዝብ ጥሪ ሲያወጣ ኢሃፓ በደፈናው ዞርበል ሳይል ህዝብ እንዲመሰረት ሁሉን ኃይሎች ያፈናቀለና ያገለገለ መሆን አለበት ወዘተ ብሎ በዲሞክራሲያ ልሳኑ ምላሽ ሰጥቷል። እኔ ካለው ሌሎች ለምን አስፈልገው አላለም። ወያኔንም ለህብረት ጋብዞ ብዙም ሞክሮ ነበር፣ ግን ወያኔ መተባበር አልፈለገም። ከወያኔ ጋር ውጊያዎችም ከተደረጉ በኋላም ቢሆን የህብረቱ ጥረት አላቆመም ነበር፣ ግን ወያኔ የታክቲክ የስትራቴጂ ወዘተ ግንባር እያለ ተደናብሮ መያዣ መጨበጫ ስለጠፋ ሳይሆን ቀርቶ ያው ግጭቱ ቀጠለ። ከኢዲሃ ጋር በየጊዜው ህብረት ተደርጎ ውጤትም ተገኝቷል። በቶሮንቶ ካናዳም ህብረት ለመመስረት ከሜሶንና ሌሎች ድርጅቶችም ጋር ኢሃፓ ተሰብስቦ ጥረታቸው ለባዕድ ባደሩ ቅጥረኞችና ምሁር ተብዮች ቢከሽፍም ቢዘገይም ኢዲሃቅ ማለትም የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ተቋቁሞ ለትግሉ ከፍተኛ አስተዋጽኦ አበርክቷል። ይህን ግንባር ከፍሎ የወጣ የደርግ ኮሎኔል በድርጊቱ ብዙ ጉዳት ቢያስከትልም ቅንጅቱ እስከ ቅርብ ጊዜ ታግሏል። በዚህ ቅንጅት ኢሃፓ ድምፁ ከሌሎች ድርጅቶች ጋር እኩል ነበር። ቅንጅቱ በራሱ ሂደት መቆምና በሌላ መተካት ነበረበት። ይህም ኢዲሃንን ለመመስረት የተደረገውን ጥረት ይመለከታል። ይህም ጥረት ሲጀመር ኢሃፓ በእኩል ተቀላቅሎ ድምፅም የሚወስነው በዲሞክራሲያዊ መንገድ ነበር። ኢዲሃህን ለመሰረተው ስብሰባ የቀረቡት ሰነዶች ኢሃፓ የጻፋቸው አልነበሩም። ውሳኔውም ሆነ በግልጽ በድምፅ ብልጫ የተወሰነ ነው። የኢዲሃህ አመራር በዋና መልኩ በአገር ቤት ነው። ኢሃፓ በህብረቱ ያሉት ወኪሎች እንደ ሌሎች ድርጅቶች ሁሉ ሁለት ናቸው። እነዚህ ሁለቱ ቀሪዎቹን አስምንቶቹን ተቆጣጥረው የፈለጉትን ያሰሯቸዋል ማለት መቼም የድርጅት መሪዎችን መናቅና ያልሆነ ነገር ማውራት ይሆናል። ከህብረቱ የወጡት ወደ ኢሃፓ ጣት የጠቆሙት ይህን ማድረጉ ለድርጊታችን ሽፋን ይሰጥልናል ብለው እንጂ ህብረት አፍራሽ ሆነ ለወያኔ የጠቀመውን እርምጃቸውን ማጠየቂያ ወይም ማሳሰቢያ ኢሃፓ ሊሆን አይችልም። ድርጅት ነን ብለው ግን እንደ በሳል ድርጅት መታገል አቅቷቸው ወያኔ የሚያምሳቸው ቡድኖች በቅድሚያ ራሳቸውን ማረም ማሻሻልና ተመክሮ ካላቸው መማር እንጂ ኢሃፓን መወንጀሉ አያዋጣቸውም። አንዳንዶቹ በፕሮግራማቸውና በእንቅስቃሴያቸው የህዝብን ድጋፍ ለማግኘት ከመጣር ይልቅ በተቋቋመው መንግስት በኢሃፓ ላይ መዝመትን ይመርጣሉ። ይህ ወያኔ ሊያስደስት ቢችልም ለነሱ በተጨባጭ የሚሰጣቸው ትርፍ የለም። ኢሃፓ ባይኖር ደጋፊና አባል በብዛት እናገኛለን ብለው የሚያስቡ ነበሩ አሉ። ይህ ግን ስህተት ነው። ኢሃፓ በተጨባጭ ልዩ ቦታ ይኑረኝ፣ ከሌሎች የተለየ የበለጠ ድምጽ ይገባኛል ወዘተ ብሎ አያውቅም። በመለስተኛ ፕሮግራም መሰረት ለመተባበር ፍላጎት የሚያሳየው ማንንም አስገድዶት አይደለም። ጠላት ባልሆኑ ድርጅቶች ላይም ሰርጎ ገብ አይሰድም። ለነገሩ የብዙ ድርጅቶች ምስጢር እባካችሁ እወቁኝ በሚልበት ጊዜ እንጂ ሙያተኛ አሰራር መጠበቅን አስፍኖ ባለበት ጊዜ ላይ አይደለም። የኢሃፓ አባላት በእያሉበት ሁሉ ህብረትና ግንባርን ለማጠናከር ይሰራሉ። ይህ ደግሞ የሚጠበቅባቸው ነው። ኢሃፓ በስራው አለው ማለቱ አስፈላጊውን መዋቅርና የሰው ኃይል ማቅረቡ እንደጸጋና በጎ ነገር መወሰድ አለበት እንጂ በሌላ መተርጎም ፈጽሞ የለበትም። ኢሃፓ ነጻ ድርጅት መሆኑን መርሳት አያሻም። ህብረትን ካልፈለገ አልፈልግም ማለት ይችላል። በህብረት ስለሚያምን ግን ከሌሎች ጋር ሆኖ በጋራ ለመታገል የበኩሉን አስተዋጽኦ ያደርጋል። ማንንም እንደሚያቆ ደግሞ የኢሃፓ ትኩረት በትግሉ ላይ እንጂ የራሱን ጣዖቶች ፈጥሮ አምልኳቸው ክቡር መሪያችን ዶክተር ፕሮፌሰር ሊቀመንበራችን በሉልኝ የሚል አይደለም። ኢሃፓ የህዝብ ድርጅት አንዱ መለያ ትሁትነትና ራስን ከፍ ከፍ አለማድረግ ነው ብሎ ያምናል። ሐቁ ይህን ነገር ከተባለ የህብረትን ክንድ አዳክመው ኢዲሃቅንም ኢዲሃህንም ጎርተው ለወያኔ የጠቀሙት እነማን እንደሆኑ ህዝብ ጠንቅቆ ያውቃል።
ከርሞለ ፋሽስቶ
ያቦየ ፕሬስ
ዛሬ ለቆጠኙ
እንበረከከ
የነጻነት ዋጋ እንደሩስ ከዚያነው በዘመናት
ግንባርክን አሳየው
ከርሞለ ፋሽስቶ
ያቦየ ፕሬስ
ዛሬ ለቆጠኙ
እንበረከከ
የነጻነት ዋጋ እንደሩስ ከዚያነው በዘመናት
ግንባርክን አሳየው
ሉአላዊነትን በክብር ያስከው ያገር ክብር መላሽ ይሐፋውነት ነው የህዝብ ተስፋ ነው
ግንባርክን አሳየው
ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስክክር ኢትዮጵያዊነት ነው እናቸንፋለን
ግንባርክን አሳየው